የተወደዳችሁ የክርስቶስ ቤተሰቦች በዛሬው ሰንበት ይህንን ቃለ እግዚአብሔር ለማዳመጥ በተለያየ ስፍራ የምትገኙ ሁሉ የእግዚአብሔር ፍቅር የእግዚአብሔር ጸጋ ይብዛላችሁ። በቤተ ክርስቲያናችን የሥርዓተ ሊቱርጊያ መሠረት በዛሬው ሰንበት የምናዳምጠው ወንጌል የዮሐንስ ወንጌል ነው። ምዕራፍ 9 ከቁጥር 1 እስከ ፍጻሜ። በመንገድ ሲያልፍም ከተወለደ ጀምሮ ዓይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ፣ ይህ ሰው ዓይነ ስውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ራሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ሲል መለሰ፣ እርሱ ወይም ወላጆቹ ኃጢአት አልሠሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። ቀን ሳለ የላከኝን ሥራ መሥራት አለብኝ። ማንም ሊሠራ የማይችልበት ሌሊት ይመጣል። በዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህን ካለ በኋላ በምድር ላይ እንትፍ ብሎ በምራቁ ጭቃ አበጀ። የሰውየውንም ዐይን ቀባና ሄደህ በሰሊሆም መጠመቂያ ታጠብ አለው። ሰሊሆም ማለት የተላከ ማለት ነው። ሰውየውም ሄዶ ታጠበ፣ እያየም ተመልሶ መጣ። ጎረቤቶቹና ከዚህ ቀደም ብሎ ሲለምን ያዩት ሰዎች ይህ ሰው ተቀምጦ ሲለምን የነበረው አይደለምን አሉ። አንዳንዶቹም በእርግጥ እርሱ ነው አሉ። ሌሎችም ይመስለዋል እንጂ እርሱ አይደለም አሉ። እርሱ ግን እኔው ነኝ አለ። እነርሱም ታዲያ ዐይኖችህ እንዴት ተከፈቱ ሲሉ ጠየቁት። እርሱም ኢየሱስ የሚሉት ሰው ጭቃ አድርጎ ዐይንን ቀባኝ፣ ወደ ሰሊሆም ሄጄ እንድታጠብም ነገረኝ፣ ሄጄ ታጠብሁ ማየትም ቻልሁ ሲል መለሰ። እነርሱም ታዲያ ያ ሰው የት አለ አሉት። እርሱም እኔ አላውቅም አለ። እነርሱም ዐይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ የሠራበት የሰውየውንም ዐይን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሰውየውም እርሱ ዐይንን ጭቃ ቀባኝ፣ እኔም ታጠብሁ፣ ይኸው አያለሁ አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ እንዲህ ያሉትን ተአምራዊ ምልክቶች እንዴት ሊያደርግ ይችላል አሉ። በመካከላቸውም አለመስማማት ተፈጠረ። ስለዚህ ዐይነ ስውር ወደ ነበረው ሰው ተመልሰው ዐይንህን ስለ ከፈተው ሰው እንግዲህ አንተ ምን ትላለህ አሉት። ሰውየውም እርሱ ነቢይ ነው አለ። አይሁድ ወደ ወላጆቹ ልከው እስኪያስጠሯቸው ድረስ ሰውየው ዐይነ ስውር እንደ ነበርና እንዳየ አላመኑም ነበር። እነርሱም ዐይነ ስውር ሆኖ ተወልዷል የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ሊያይ ቻለ አሏቸው። ወላጆቹም እንዲህ ሲሉ መለሱ፣ ልጃችን መሆኑንና ዐይነ ስውር ሆኖ መወለዱን እናውቃለን። አሁን ግን እንዴት ማየት እንደ ቻለና ዐይኖቹን ማን እንደ ከፈተለት እኛ አናውቅም። ሙሉ ሰው ስለሆነ ስለ ራሱ መናገር ይችላልና እርሱን ጠይቁት። ኢየሱስን ክርስቶስ ነው ብሎ የመሰከረ ሁሉ ከምኵራብ እንዲባረር አይሁድ አስቀድመው ወስነው ስለ ነበር ወላጆቹ ይህን ያሉት አይሁድን ፈርተው ነው። ስለዚህ ወላጆቹ ሙሉ ሰው ስለሆነ እርሱን ጠይቁት አሉት። ዐይነ ስውር የነበረውንም ሰው ዳግመኛ ጠርተው አንተ ሰው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን ዐይነ ስውር እንደ ነበርሁ አሁን ግን እንደማይ ይህን አንድ ነገር አውቃለሁ አለ። እነርሱም ምን አደረገልህ? እንዴትስ ዐይንህን ከፈተ? ብለው ጠየቁት። እርሱም አስቀድሜ ነገርኋችሁ፣ አላዳመጣችሁኝም። ለምን እንደ ገና መስማት ፈለጋችሁ? እናንተም ደግሞ ደቀ መዛሙርቱ ልትሆኑ ትሻላችሁ አለ። ከዚህ በኋላ በእርሱ ላይ የስድብ ናዳ በማውረድ እንዲህ አሉት፣ የዚህ ሰው ደቀ መዛሙርት አንተ ነህ፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደ ተናገረው እናውቃለን። ይህ ሰው ግን ከየት እንደ መጣ እንኳ አናውቅም። ሰውየውም እንዲህ ሲል መለሰላቸው፣ እናንተ ከየት እንደ መጣ ለማወቃችሁ የሚያስደንቅ ነው። ይሁን እንጂ እርሱ ዐይኖቼን ከፈተልኝ። እግዚአብሔር የሚፈራውንና ፈቃዱን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። ዐይነ ስውር ሆኖ የተወለደን ሰው ዐይን የከፈተ አለ ሲባል ዓለም ከተፈጠረ ጀምሮ ማንም ሰምቶ አያውቅም። ይህ ሰው ከእግዚአብሔር ባይሆን ኖሮ ይህን ማድረግ ባልቻለ ነበር። እነርሱም ሁለንተናህ በኃጢአት ተነክሮ የተወለድህ አንተ እኛን ለማስተማር እንዴት ትደፍራለህ? ሲሉ መለሱለት፣ አባረሩትም። ኢየሱስም ሰውየውን እንዳባረሩት ሰማ። ባገኘውም ጊዜ በሰው ልጅ ታምናለህን? አለው። ሰውየውም ጌታዬ አምንበት ዘንድ እርሱ ማን ነው ሲል ጠየቀ። ኢየሱስም አይተኸዋል፣ አሁንም ከአንተ ጋር የሚነጋገረው እርሱ ነው አለው። ሰውየውም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም ዕውሮች እንዲያዩ የሚያዩም እንዲታወሩ ለፍርድ ወደዚህ ዓለም መጥቻለሁ አለ። ከእርሱ ጋር ከነበሩት ፈሪሳውያን አንዳንዶቹ ይህን ሰምተው ምን ማለትህ ነው? ታዲያ እኛም ዕውሮች መሆናችን ነው አሉት። ኢየሱስም ዕውሮችስ ብትሆኑ ኀጢአት ባልሆነባችሁ ነበር፣ አሁን ግን እናያለን ስለምትሉ ኀጢአታችሁ እንዳለ ይኖራል አላቸው። የተወደዳችሁ ሕዝበ እግዚአብሔር፣ ይህ ሙሉ ምዕራፉን የያዘው የፈውስ ታሪክ ልብ ብለን አዳምጠን ከሆነ ሦስት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል ጌታችን ኢየሱስ ክርስቶስ ዐይነ ስውሩን የፈወሰበት ክፍልና ሕዝቡ እንዴት እንደ ተፈወሰ ለማወቅ ከሰውየው ጋር ያደረጉት ውይይት ነው። ሁለተኛው ክፍል ፈሪሳውያን ይህ ፈውስ የተደረገለትን ሰው እንደ መረመሩትና ከቤተ መቅደስ በመጨረሻም እንዳባረሩት ይናገራል። ሦስተኛውና የመጨረሻው ክፍል ኢየሱስ ስለ መንፈሳዊ ዕውርነት ያስተማረው ትምህርት ነው። በልማድ አንድ ድንቅ ነገር ሲደረግ፣ አንድ ተአምር ሲከሰት፣ ተአምር ሲታይ፣ የታመመ ሲፈወስ ልዩ ደስታን ይሰጣል፣ ልዩ እርካታን ይሰጣል፣ የሰውን ትኩረት ይስባል፣ እልል ይባላል። ፍርሃትን አስወግዶ፣ ጥርጣሬን አስወግዶ እምነትን ያጠነክራል፣ እምነትን ያሳድጋል። በዛሬው ወንጌል የምናየው ግን ከዚህ ተቃራኒ የሆነ ክስተት ነው። እምነቱ ጠንካራ የሆነለት የነፍስና የሥጋ ፈውስ ያገኘው ወደ ብርሃን የመጣው ሰውዬ ዐይነ ስውሩ ብቻ ነው። እሱ ብቻ ነው የተደሰተው። እሱ ብቻ ነው ክርስቶስን ተቀብሎ አምላኬ ጌታዬ ብሎ በሕይወቱ የሾመው በሕይወቱ ያነገሰው። እሱ ብቻ ነው ወደ አዲስ መንገድ የመጣው። በድፍረትም ፈውስን ለሰጠው ብርሃኑ ለመለሰለት የሥጋና የነፍስ ድህነትን የሰጠውን ጌታውን አገኘው። ለክርስቶስም ሰገደ። ለክርስቶስም አንድና ግልጽ የሆነ መልስ ሰጥቶታል። ጌታ ሆይ አምናለሁ ብሎ በሙሉ ልቡ ባልተከፋፈለ ልብ መለሰ። ተደርጎለት ስላየ ነው። የጌታውን ፈውስ በሕይወቱ ስላየው ነው። የጌታችን ኢየሱስ ክርስቶስን ማዳን ስለቀመሰ አምናለሁ አለ። ለክርስቶስ ጥያቄ ያለምንም ቅድመ ሁኔታ ግልጽና ትክክለኛ መልስ ሰጠ። በሰው ልጅ ታምናለህን? አዎን አምናለሁ። ያለነው በእምነት ዓመት ነው። እኛስ እንዴት ነው እምነታችን? በአጠቃላይ ይህ ተአምር በተለያዩ የዘመኑ ሰዎች በዚያ ስፍራ በተገኙት ዘንድ ምን አይነት ግምት ተሰጠው? ቀደም ብዬ እንዳልኩት በእነዚህ በህብረተሰብ ክፍሎች ውስጥ በተለያዩ በፈሪሳውያን፣ በህዝቡ፣ በሰውየው ቤተሰቦች መካከል የተለያየ ስሜትን የፈጠረው። ስለዚህ በዚያ ስፍራ በተገኙ ዘንድ ምን አይነት ግምት ተሰጠው? ምን አይነት ስሜት አሳደረ? ኢየሱስስ ምን አይነት ትምህርት ነው ያስተላለፈው በዚህ የወንጌል ክፍል? እስኪ አጠር አድርገን የእነዚህን የተለያዩ የህብረተሰብ ክፍል ያላቸውን ስሜት በዚህ ድንቅ ባደረገው በክርስቶስ ተአምር ላይ ያላቸውን አስተያየት አጠር አድርገን እንመልከተው። የመጀመሪያው ቡድን፣ የመጀመሪያው ክፍል ህዝቡ ነው። አይኑ የበራለት ሰው በህዝቡ መካከል አንድ የመደናገርን መንፈስ አሳደረ። ምክንያቱም አይናቸው የለመደው ይህ ሰው እውር ሆኖ ይህ ሰው ሲለምን ከሰው ተለይቶ በዝቅተኛ ስፍራ ተቀምጦ ነበር ሁል ጊዜ የሚያዩት፣ ሲመላለሱ፣ ሲወጡ፣ ሲገቡ። አሁን እንደነርሱ ሆኖ ሲመላለስ፣ እንደነርሱ ሲያይ፣ እንደነርሱ ሲራመድ፣ ድሮ ይቀመጥበት ከነበረበት ቦታ ተነስቶ ቦታ ሲቀይር፣ ያለ መሪ ሲሄድ በማየታቸው ተደናገሩ። በእነርሱ የሕይወት ዘመን በወንጌሉም እንዳዳመጥ ነው እውር ሆኖ ከእውርነቱ የተፈወሰ ሰው አይተው ስለማያውቁ አንዳንዶቹ ጭራሽም አይ እሱ ነው ይመስላል እንጂ እሱ አይደለም ብለው እስከ መናገር ደረሱ። ስለዚህ አንድ አይነት የመገረም አንድ አይነት ግራ የመጋባት መንፈስ ፈጠረ በሕዝቡ መካከል። ይህን ተአምር አይተው ከማመንና እግዚአብሔርን ከማመስገን መጨረሻ ላይ የወሰዱት እርምጃ ምንድን ነው? ሰውየውን አንጠልጥለው ወደ ፈሪሳውያን መውሰድ ነው። ስለዚህ ሕዝቡ ለዚህ ተአምር ለዚህ ፈውስ የሰጡት ግምት ምንድን ነው? እልልታ አይደለም፣ ምስጋና አይደለም፣ አሳልፎ መስጠትን ነው። ሁለተኛው ቡድን የፈሪሳውያን ቡድን ነው። እነዚህ የሕግ አዋቂዎችና መምህራን ቢሆኑም የቃለ እግዚአብሔር አስተማሪ የሕዝብ መሪ ቢሆኑም የዚህ ምስኪን ዐይኖች መፈወስ የብርሃኑ መመለስ የሰውየው የሥጋና የነፍስ ድህነት ማግኘት የሰውየው ወደ እምነት መምጣት የሰውየው ክርስቶስን የማግኘት ነገር ግድ አላላቸውም። ይልቁንም በጥያቄ ያዋከቡ በማደግና ገና በመጠንከር ላይ ያለውን እምነቱን ለማዳከም ከዚያም ለማጥፋት ይጥሩ ነበር። ይህን አይተው እንኳ ወደ ትክክለኛው እምነት መምጣት አልቻሉም። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ብሎ ነቢዩ በትንቢት የተናገረውን እንኳን አላስተዋሉም። ትንቢተ ሆሴ ምዕራፍ 6 ቁጥር 6 ላይ ፈሪሳውያን ይህንን ወደ ድህነት የመጣውን ሰው መግፋትን የመረጡት፣ አንተ ሰው እግዚአብሔርን አክብር፣ ይህ ሰው ኀጢአተኛ እንደሆነ እኛ እናውቃለን፣ ስለዚህ ከእኛ ጋር ተባብረህ ኀጢአተኛነቱን አውጅ ነው ያሉት። ወደ በኋላ ላይ እንመለስበታለን። አሁን ወደ ሦስተኛው ቡድን ደግሞ ልለፍ። ሦስተኛው ቡድን በዚህ ወንጌል ላይ የምናገኘው የዚህ የዐይነ ስውሩ ቤተሰቦች ናቸው። ቤተሰቦቹስ ምንድን ያደረጉት? ምን አይነት ምላሽ ነው የሰጡት? በዚህ ልጅ ድህነት፣ በምስኪኑ መፈወስ ወላጆቹ እንኳን የተደሰቱ አይመስሉም። በእርግጥ በውስጣቸው ተደስተው ይሆናል፣ በውስጣቸው እልል ብለው ይሆናል። ግን ይሄ ውስጣዊ ደስታቸውን ውጫዊ ሕግ አፍኖ አስቀረው። ይህንን እምነታቸውን ይህንን ደስታቸውን መግለጽ አልቻሉም። ምክንያቱም ከምኵራብ እንዳይባረሩ፣ ከምኵራብ ይባረራል የሚለውን ሕግ ሰምተው ስለነበረ ደስታቸውን እምነታቸውን በውስጣቸው አምቀው ያዙ። ይህ ድንቅ ነገር እንኳ ተደርጎላቸው ልጃቸው በሰዎች መካከል እንደ ሌሎቹ ሰዎች በእኩልነት ሲመላለስ እንኳ አይተው ማን እንዳዳነው ለመመስከር ፈርተው አፍረው ነበር። ምናልባት በአሁን ጊዜ ቢሆን በቤተ ክርስቲያናችን አንድ ሰው ይህ ድንቅ ነገር ተደርጎለት ቢሆን ልጄ ዳነልኝ፣ ልጄ ዳነችልኝ፣ ስለቴ ሰመረ፣ ጸሎቴ ተሰማ ብለው በእልልታ ቤተ ክርስቲያኗን ባደመቋት ነበር። ቤተ ክርስቲያኗን በሻማና በጧፍ መብራት ድንቅ ባደረጓት ነበር። ላገኙት ሰው ሁሉ ቃላት እስኪያጥራቸው ድረስ ይህንን ምስክርነት በሰጡ ነበር። የዚህ ዐይነ ስውር ልጅ ቤተሰቦች፣ ወላጆች ግን በአንዲት መልስ ራሳቸውን ነፃ ማውጣት ፈለጉ። በአንዲት አረፍተ ነገር እርሱን ወደ ብርሃን ገፍተው ልክ ፈሪሳውያኑ እንዳደረጉት እነርሱ በባዶውና በጨለማው ምኵራብ ውስጥ ቀሩ። ከምኵራብ እንዳያባረሯቸው ፈርተው በጨለማ መኖርን መርጠው ስለ እውነት መመስከር አልፈለጉም። እርሱ ሙሉ ሰው ነው። እርሱ ራሱን ያውቃል። ስለ ራሱ መናገር ይችላል። ስለዚህ እርሱን ጠይቁት በማለት የአማኝ ተግባር ባልሆነ መንገድ ራሳቸውን አገለሉ። ሦስተኛው አንድ ሰው ቢሆንም እኔ እንደ ቡድን እቆጥረዋለሁ፣ ምናልባት ሌሎችንም ሰዎችንም ይወክላል የሚል እምነት ስላለኝ። ስለዚህ አራተኛው ቡድን ብቻውን የቀረው ዐይነ ስውሩ ነው። ለዚህ ሰው ይህ ድንቅ ነገር ደስ የሚያሰኝ በተለይም ደግሞ ጠንካራ የሆነውን የእምነት ጉዞ የሚጀምርበት አዲስ የሕይወት ምዕራፍ ነው። ከጨለማ ወደ ብርሃን የተሸጋገረበት ዘመን ነቢዩ ኢሳይያስ እንደሚለው በጨለማ ይኖር የነበረው ሕዝብ እነሆ ታላቅ ብርሃን አየ። ምናልባት በልመና ተግባር ላይ ያለ ሁሌ የሰው እጅ መጠበቅ ቀላል ባይሆንም ብቸኛ ዕለታዊ ተግባሩ ነበር። ማንም ሰው አያስቸግረውም። ስለዚህ ብቸኛ ዕለታዊ ተግባሩ ስለነበር የሚያስቸግረው ሰው አልነበረም። የሚያልፍ የሚያገድመው የቻለውን ያህል ይጥልለታል። ከዚያች ቦታ ማታ ሲመሽ ወደ ቤቱ ይገባል። የእምነትን ጉዞ ሲጀምር ግን እንደዚህ አይነት ሕይወት አይሆንም። ሕይወት ይቀየራል። ሕይወት ያድጋል። ሕይወት ይለመልማል። ሕይወት ፍሬ ይሰጣል። ስለዚህ ይህ ሰው ፈውስን ካገኘ በኋላ፣ ብርሃንን ካገኘ በኋላ፣ ቁሳዊ ብርሃን ብቻ ሳይሆን የእምነትን ብርሃን ካገኘ በኋላ ሕይወቱ መለወጥ ይጀምራል። ወደ ክርስቶስ መምጣት ይጀምራል። ከእግዚአብሔር ብርሃን ጋር መገናኘት ይጀምራል። ከእግዚአብሔር ብርሃን ጋር መገናኘት ሲጀምር፣ አዳኙን ክርስቶስን መቅረብ ሲጀምር ግን ፈተናም ኃይሉን አሰባስቦ መስቀሎችም ተበራክተው ይመጣሉ። በዚህ በወንጌል ክፍል እንኳ ምን ያህል ሕዝብ በጥያቄ ያስጨንቀውና ያጣድፈው ነበር። ወላጆቹ እንኳን ምናልባት ይከራከሩልኛል፣ ስለ እኔ ይናገራሉ ብሎ ያመነባቸው እንኳን ከእርሱ ሸሸት ብለው ራሱን ጠይቁት፣ ይህንን ችግር ራሱ ይወጣው የማለት ያህል ተናግረው ብቻውን ትተውታል። ለማንኛውም ግን በማመኑ ጌታ ሆይ አምናለሁ በማለቱ ዮሐንስ 9:38 የሥጋና የነፍስ ፈውስን ብርሃንን አገኘ። እንዳልኩት ቀደም ብዬም በተደጋጋሚ ማንስቸዋለሁ፣ የሥጋ ብርሃን ብቻ ሳይሆን የእምነት ብርሃን አገኘ። ለጥያቄዎቹ ሁሉ፣ ለሚጠይቁት ሰዎች ሁሉ የሚሰጠው መልስ አንድና አንድ ብቻ ነው፣ ዐይኔን ፈውሶልኛል። ምክንያቱም ተደርጎለት አይቷላ። ከዚህ በፊት በምድራችን ላይ ተደርጎ የማያውቅ ድንቅ ነገር በእሱ ሕይወት ስለተደረገ በእምነት በተደጋጋሚ ከምኵራብ መባረርን ሳይፈራ ከኅብረተሰብ መገለልን ሳይፈራ ዐይኔን ጭቃ ቀብቶ ያዳንልኝ እሱ ነው። ፈሪሳውያን እንኳን እሱ ኃጢአተኛ እንደሆነ እኛ እናውቃለን ባሉት ጊዜ ኃጢአተኛ መሆኑን አላውቅም፣ ፍርድ የእኔ አይደለም፣ ፍርድ የእግዚአብሔር ነው። እኔ የማውቀው ግን አንድ እውነት አለ፣ በሕይወቴ የተከሰተ አንድ ነገር አለ፣ ከሰው እኩል ያስተካከለኝ እሱ ስለሆነ በእሱ ማመኔን አውቃለሁ፣ እሱ እንደፈወሰኝ አውቃለሁ፣ ቁስሌን እንዳዳነው አውቃለሁ። በሰው ዘንድ ተንቄ የሰው እጅ አይ የነበረውን ሰው ከሰው እኩል አድርጎ እንዳስተካከለኝ አውቃለሁ። ይህንም ብቻ ነው የማውቀው፣ ኃጢአተኛነቱን አላውቅም። ወደ አምስተኛው እንለፍ። አምስተኛውና የመጨረሻው ኢየሱስ ክርስቶስ ነው። ለብቻው አንድ ቡድን የያዘው የጌታችን ኢየሱስ ክርስቶስስ መልእክት ምንድን ነው? በዚህ ሁሉ ግርግር ውስጥ ጌታችን ኢየሱስ ክርስቶስ በዚህ የወንጌል ክፍል ምንድን ነው ሊያስተምረን የሚፈልገው? ብዙ መልእክት ያስተላልፍልናል የወንጌሉ ንባብ። በተለይ ሁለት ነጥቦችን ማንሳት ተገቢ ነው። በመጀመሪያ የዚህ ሰው እውርነት ከኃጢአት የሚገናኝ ሳይሆን የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ የእግዚአብሔር ፈውስ፣ የእግዚአብሔር መለኮታዊ ሥራ በእርሱ በዐይነ ስውሩ ሕይወት እንዲገለጥ ነው። ይህ የመጀመሪያው መልእክት ነው። እግዚአብሔር ሥራዎቹን፣ ዕቅዱን፣ ዓላማውን፣ ፈቃዱን በተለያየ መንገድ ይገልጻል። የክብሩ መገለጫ፣ የማሕሪነቱ መገለጫ፣ የፍቅሩ መገለጫ የሆነው በዚህ የወንጌል ክፍል ደግሞ የዚህ የዐይነ ስውሩ የዚህ የደሃው ሕይወት ነው። ሁለተኛው ነጥብ ክርስቶስ ከመለኮታዊው ብርሃን የበለጠ ሌላ ብርሃን የለምና እኔ የዓለም ብርሃን ነኝ። ዮሐንስ 9:6 እኔ የዓለም ብርሃን ነኝ አለ። ስለዚህ ቁሳዊው ብርሃንም ሆነ ይሄ የሚታየን ጨለማ በዚህ በመለኮታዊ ብርሃን ፊት በፍጹም መቆም አይችሉም፣ ሊቋቋሙትም ሊገዳደሩትም አይችሉም። ስለዚህ ክርስቶስ የእግዚአብሔር ሥራ መገለጫ የሆነውን ተአምር በዚህ ምስኪን ሰው ሕይወት አደረገ። በሁለተኛ ደረጃ እኔ የዓለም ብርሃን ነኝ፣ ብርሃንን የምሰጥ እኔ ነኝ ብሎ መቅረቡን። ከዚህ ወንጌል ክፍል ምን እንማራለን? አሁን እንግዲህ የቀረነው እኛ ነን። የእኛስ አስተያየት ምንድን ነው? ለእኛስ የሚተላለፍልን መልእክት ምንድን ነው? አሁን እንዳለነው ሆነን ለመፈጠራችን ጥቁር፣ ቀይ፣ አካለ ስንኩል ወዘተርፈ እንደፈለጋችሁ በሉት፣ እንደዚህ ሆነን ለመፈጠራችን ኃላፊነቱን የሚወስደው ማን ነው? ጥፋቱ የማን ነው ብሎ የሚጠይቅ አይጠፋም። ለምን እግዚአብሔር እንዲያርጎ ፈጠረኝ ብሎ የሚጠይቅ አይጠፋም። ብዙ ርቀት ሳንሄድ እንዲህ መሆናችን የኃጢአት ውጤት አለመሆኑን አምነን ልንቀበል ይገባል። በአጭሩ የተፈጥሮ ጉዳይ ነው። አንድ ሰው ባሕርዬ ለምን ኃይለኛ ሆነ፣ ለምን ክፉ ሆንኩ፣ ለምን ቁጡ ሆንኩ፣ ለምን ስስታም ሆንኩ ወዘተርፈ ብሎ ከማሰብ ማስተካከልና ማቃናት መፈወስም ባሕሪው ወደ ሆነው አምላክ ተጠግቶ መፈወስ፣ ነፃ መውጣት፣ እርካታና ሰላም ማግኘት ይሻላል። ዐይነ ስውሩ ኢየሱስ ነፃ እንደሚያወጣው የሥጋና የነፍስ ብርሃን እንደሚመልስለትና ይህም ኃይል እንዳለው ባወቀ ጊዜ ነው ወደ እሱ የቀረበው። ዐይኑን ጭቃ ሲቀባው አልተከራከረም፣ ማንም ይጫወትብኝ አላለም። ምክንያቱም በውስጡ ይሰማው ነበር ይሄ የእግዚአብሔር ማዳን ኃይል። ስለዚህ ይህ ዐይነ ስውር እንደ ተደረገለትና እንደሆነለት በማመኑ ወደ እረፍት መጣ፣ መሰከረም። እኔ አምናለሁ አለ። ስለሆነለት፣ ስለተደረገለት፣ ስላየው ይህን እምነቱን እኮ ለብቻው ይዞ አልተቀመጠም። በኋላ ደግሞ ወደ ምስክርነት ይታለፋል። ሁለተኛ የምንማረው ትምህርት ይሄ ነው። በዚህ ወንጌል ላይ የተደረገልንን ለብቻችን ደብቀን ይዘን አይደለም። ይህ ሰው አይኑ ማየት ከጀመረ በኋላ የመንፈስ አይኑ ከተገለጠለት በኋላ አይኔ ተከፍቶልኛል፣ የከፈተልኝም እርሱ ነው። አይኔን ጭቃ ቀብቶ ሄደ ታጠብ አለኝ፣ እኔም ሄጄ ታጠብ። ደቀ መዛሙርቱ መሆን ትፈልጋላችሁ እናንተስ ብሎ መሰከራ። ማን ነው በዛን ጊዜ ፈሪሳውያንን ደፍሮ እንደዚህ የሚናገር ከሕዝብ መሃል? ማን ነው እግዚአብሔር ስላደረገለት በእነዚህ በሕግ መምህራን ፊት ቆሞ የሚናገር? ደቀ መዛሙርቱ መሆን ትፈልጋላችሁን አላቸው ይላል። ድንቅ አባባል። የክርስቲያን ባህሪ፣ የክርስቲያን መዓዛ፣ ክርስቲያን ክርስቲያን የሚሸት ምስክርነት። እነርሱ አዲሱን ሙሴ አላዩም። ፈሪሳውያን ክርስቶስን መቀበል ባለመቻላቸው የአፉን ትምህርት፣ የእጁን ተአምራት አይተው ወደ ሕይወታቸው ባለማስገባታቸው ዐይነ ስውሩ ራሱ ተገረመ። እናንተ ይህንን አለማወቃችሁ ይገርማል አለ። የእነሱ መልስ ግን እኛ የሙሴ ደቀ መዝሙር ነን የሚል ነው። በእርግጥ ሙሴ ጻድቅ ነው። ሙሴ እግዚአብሔር ሰው ነው። ሙሴ የእግዚአብሔርን ፍቃድ ለመፈጸም ራሱን ለአገልግሎት የሰጠ ሰው ነው። ግን ሙሴ ሙሴ እንጂ ክርስቶስ አይደለም። ሙሴ ባህርን ከፍሎ ሕዝቡን በደረቅ መሬት ላይ እንዲሻገሩ አድርጓል። ክርስቶስ ግን ባህርን አይደለም የከፈለው፣ ባህሩ ላይ ነው የተራመደበት። ማቴዎስ 14 22 26 ላይ ተመልከቱ። ነቢያት፣ ሐዋርያት ታምራትን ይሰሩ ነበር፣ በሽታን ይፈውሱ ነበር። ኢየሱስ ግን አዲስ ነገርን፣ ዐይንን ከጭቃ አድበልብሎ ነው የሠራው፣ ምክንያቱም በባህሪው አምላክ ስለሆነ። የተወደዳችሁ ዘበ እግዚአብሔር፣ እኛ ስንት ጊዜ በተለያየ ወቅትና ሁኔታ ውስጥ ስንገኝ እምነታችን ፈተና ውስጥ ወድቋል። የሥራ፣ የትምህርት፣ የኑሮ አለመሳካት፣ የዕቅድ አለመስተካከል፣ ስንት ጊዜ በባሕርያቸው አምላክ ወዳልሆኑት ዐይናችንን አንስተናል። ስንት ጊዜ ምናልባት ይህንን መልስ ይሰጡናል ብለን እንደኛ ፍጡር ወደ ሆኑት እግሮቻችንን አንስተን ሄደናል። ከእነዚህስ ስንት ጊዜ ምላሽ ለማግኘት ጥረናል? ስንት ጊዜ ለሰዎች ሰግደናል? ስንት ጊዜ በፍርሃትና በጊዜያዊ ጥቅም እውነትን ሸሽገናል? እንደ ዕውሩ ሰው ቤተሰቦች እርሱን ጠይቁት እንዳሉት። ስንት ጊዜስ ሌሎችን አሳልፈን ሰጥተናል? ስንት ጊዜስ በሌሎች ስኬታማነት ተቆጭተናል፣ ቀንተናል? ደስታቸውን ለማበላሸ፣ ተስፋቸውን ለማጨለም እንቅልፍ አጥተን ሮጠናል? ስንት ጊዜስ ተንኮልና ነገር ሰርተንባቸዋል? ይህ ሁሉ ዕውርነት ነው። ይህ ሁሉ በባሕሪው አምላክ የሆነውን ክርስቶስን ፍቃድ አለማወቅ ነው። እንግዲህ ያለንበት የአስተምሮ ዘመን ነው። የጌታችን ኢየሱስ ክርስቶስ መወለድ የምንጠብቅበት ጊዜ ነው። የተስፋ ጊዜ ነው። ከሁሉ በላይም የመለወጥ ጊዜ ነው። የመቀየር ጊዜ ነው። አካሄዳችንን ክርስቲያን ክርስቲያን እንዲሸት የምናደርግበት ወቅት ነው። ቤተ ክርስቲያናችን የክርስቶስ እንደ ራሴ በሆኑት በርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ አማካኝነት ይህንን ዓመት የእምነት ዓመት ብላ ባርካ ቀድሳ ሰጥታናለች። እንግዲህ በዚህ የጸጋና የእምነት ዓመት ራሳችንን እንፈትሽ። እምነታችን ምን ያህል ጠንካራ እንደሆነ እንይ። እምነታችን በጊዜያዊ ነገር የሚፈተን ይሆንን? የነገሮች አለመስተካከል እምነቴን ያዳክመው ይሆን? ፍርሃት እምነቴን እንዳልኖረውና እንዳልመሰክር ይከለክለኝ ይሆን? የተወደዳቸው የክርስቶስ ቤተሰቦች፣ ዐይነ ስውሩ በእምነት ነው ሄዶ ዐይኑን በሰሊሆም መጠመቂያ የታጠበው። አላጉረመረመም፣ አልተጠራጠረም። መፈወስ ፈልጓልና፣ መዳን ፈልጓልና እንደ ሌሎች ሰዎች የሰውነት ባሕሪ እንዲኖረው ይናፍቅ ነበርና ሰው ሆኖ እንደ ሌሎች ሆኖ መመላለስ ፈልጓልና ያለምንም ቅድመ ሁኔታ ሄዶ ታጠበ። ከዚያም እያየ ተመለሰ። በክርስቶስ አምኖ ወጥቶ አፍሮ የተመለሰ የለም። በክርስቶስ አምኖ ለምለም በአፉ ሳይጎርስ የተመለሰ መንጋ የለም። አምላካችን የሚያሳፍር አይደለምና፣ በተለይ ለታመኑበት። እኛስ ምንድን ነው እንዲደረገልን የምንፈልገው? ማን ነው መሆን የምንፈልገው? መቼም መሆን የምንፈልገውን ብንጠየቅ ዝርዝሩ ስንት ገጽ እንደሚሞላ አላውቅም። ብዙ ምኞት ይኖረናል፣ ብዙ ራእዮች ይኖሩናል። እንግዲህ በእምነት ወደ እግዚአብሔር እንቅረብ። ስንቀርብ ግን በግማሽ ልብ በተጠራጣሪ ልብ መሆን የለበትም። በፍርሃት መሆን የለበትም። ያደርግልኛል ብለን እንቅረብ። ያደርግልኛል፣ ምክንያቱም በባህሪው አምላክ ስለሆነ ማድረግ ይችላልና። እውሩ ሄደህ ታጠብ አለው። እውሩን ሰው ሂድና ታጠብ፣ ጭቃ ቀብቶት። በእምነት ሄደ፣ እያየ ተመለሰ። እውር ሆነ ሄደ፣ ባለ ዓይን ሆኖ መጣ። እምነት ይዞ መጣ፣ ደስታ ይዞ መጣ፣ እርካታ ይዞ መጣ። እንግዲህ ወደዚህ ጌታ ጥያቄዎቻችንን ይዘን ስንቀርብ አንድ ሌላ ልንማር የሚገባው ቁልፍ የሆነ ነገር አለ። መጠበቅን እንማር፣ መታገሰን እንማር። እግዚአብሔር የችኮላ አምላክ አይደለም። እግዚአብሔር በእኛ የጊዜ ሰሌዳ መሠረት የሚሠራ አምላክ አይደለም። በእግዚአብሔር ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመትም እንደ አንድ ቀን ነው ይለዋል ቅዱስ ጴጥሮስ። ዓይነ ስውሩ የተፈወሰው እንደ ተወለደ አይደለም፣ እርሱ በፈለገው ቀን አይደለም። ነገር ግን ጊዜው ሲደርስ አምላክ ሲፈቅድ ነው። ሁሉ የሚሆነው ሰው በፈለገው ሳይሆን እግዚአብሔር በወሰነው እግዚአብሔር በፈቀደው ወቅትና ጊዜ ነው። እግዚአብሔር ባመቻቸው ስፍራ ነው የሚሆነው። የምንቸኩል ከሆነ የራሳችንን ክብር የምንፈልግ ከሆነ እኔ ያልኩት ብቻ የእኔ ፍቃድ ብቻ ይፈጸም፣ እኔ በፈለግኩት መንገድ፣ እኔ በፈለግኩት ቀን፣ እኔ በፈለግኩት ቦታ ይደረግ የምንል ከሆነ ግን እንደ ፈሪሳውያኑ ብርሃን ወደ ሆነው ክርስቶስ ከመውጣት ይልቅ የእኛ በምንለው ዓለም በጨለማው ምኩራብ ውስጥ እንቀራለን። የብርሃን አምላክ የሆነው ጌታችን ኢየሱስ ክርስቶስ ለዓይነ ስውሩ ብርሃን እንደሰጠ የልቦናችንን ብርሃን ያብራልን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ጸጋ፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን። እግዚአብሔር ሁላችሁንም በያላችሁበት፣ በምትሰሩበት፣ በምትማሩበት፣ በተሰማራችሁበት በተለያየ ተግባር ሁሉ ይባርካችሁ፣ ይቀድሳችሁ። ሰላም ለአገራችን ይሁንልን። ተባረኩ።